ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር አብረናችሁ ለሰላሳ ደቂቃዎች ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ከንግግርና ቃል ከመግባት ባለፈ ተግባራዊ ስራ እያከናወኑ መሆኑን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ባደረጉት ጉብኝት አስታወቁ።
ንግግር አሳምሮ ወይ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ እየጻፍን፣ ጠዋት ደግሞ በጣም ብዙ ተግባር እየፈጸመ ነው። ለምሳሌ ለአፋ መልስ እንዲሆን የሃይማኖት መሪዎች ታስረዋል። ባለፈው ዘመን ስጮ የነበሩትን ፈተናል። ተግባር ነው።
የመድረኩና የኦፌኮ ዶክተር መረራ ጉዲና በኢትዮጵያ አሁንም የጸጥታ ኃይሎች ዜጎችን መግደላቸውን አላቆሙም ይላሉ።
አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ? አንድ፣ ሁለት፣ ሶስት እያሉ መቁጠር ጀምሯል። በተለይ ሀረር ላይ ለምሳሌ ሶስት ወታደሮች አንድ እርጉዝ ሴት መግደላቸው ትናንትም ከሀረር የመጡ ሰዎችን አጋጥሞኝ ነበር። ያደናግጣል፣ ይዘገንናል።
በዛሬው ዕለት በአምቦ ከተማ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ በተቃውሞ ሰልፍ መጠየቃቸውን ለአሜሪካ ድምጽ ገልጸዋል።
ጥያቄዎቹ ብዙ ናቸው። መጀመሪያ የክላስ ተማሪዎቻችን ይፈቱልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጨማሪ ሞ የታሰሩ ኦሮሞ እስረኞች፣ ፖለቲካ እስረኞች ይፈቱልን ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በኢትዮጵያ የሰብአዊ መብቶች አያያዝ ጉዳዮች ላይ ከመንግስት ባለስልጣናትና ከተቃዋሚ መሪዎች ጋር ለመነጋገር ኢትዮጵያ ይገኛሉ። ከፍተኛ ኮሚሽነሩ ወደ ኢትዮጵያ የተጓዙት በኢትዮጵያ መንግስት ግብዣ መሆኑን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ሚስተር ራአድ አልሁሴን ከጠቅላይ ሚኒስትር አብይ አህመድ፣ ከፓርላማው አፈ ጉባኤ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር እንዲሁም በቅርቡ ከእስር ከተፈቱ የመንግስቱ ተቺዎችና ሌሎችም ጋር እንደሚገናኙ ታውቋል። ከፍተኛ ኮሚሽነር ራአድ አልሁሴን ለአራት ቀናት ጉብኝት በኢትዮጵያ የገቡት ትናንት ሲሆን ነገ ማክሰኞ ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት የሰብአዊ መብቶች የከፍተኛ ደረጃ ጥምር ውይይት ላይ እንደሚገኙና ከውይይታቸው በኋላም ከህብረቱ ሊቀመንበር ሙሳ ፋኪ ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ ታውቋል። በከፍተኛ ኮሚሽነሩ የጉዞ መርሃ ግብር መሰረት ነገ ከሰዓት በኋላ በአዲስ አበባ ዩኒቨርሲቲ ውስጥ ተገኝተው ትምህርት እንደሚሰጡም ታውቋል።
የዩናይትድ ስቴትስ የአፍሪካ ጉዳዮች የውጭ ጉዳይ ዋና ምክትል ረዳት ሚስተር አምባሳደር ዶናልድ ያማሞቶ ለሶስት ቀናት የስራ ጉብኝት ኤርትራ ገብተዋል። ረዳት ሚኒስትሩ አስመራ የገቡት ትላንት ሲሆን በሁለቱ ሀገሮች መካከል ባሉ ግንኙነቶች ላይ ከመንግስቱ ከፍተኛ ባለስልጣናት ጋር እንደሚነጋገሩና አስመራ ከሚገኙ የዲፕሎማሲ ማህበረሰብ አባላት ጋር እንደሚገናኙም ተገልጿል። አምባሳደር ያማሞቶ የአስመራ ጉዟቸውን ከነገ በስቲያ ረቡዕ ሲያጠናቀቁ ወደ ጅቡቲ ተጉዘው ሀገራቸው ከጅቡቲ ጋር ባሏት የፖለቲካ፣ የምጣኔ ሀብት፣ የእርዳታና የጸጥታ ትብብር ግንኙነቶች ላይ በሚመክረው ዓመታዊ ስብሰባ ላይ የዩናይትድ ስቴትስን ቡድን መርተው እንደሚገኙም ታውቋል። ሚስተር ያማሞቶ የፊታችን አርብ ሚያዝያ 19/2010 ዓ.ም ወደ አዲስ አበባ ተጉዘው ዩናይትድ ስቴትስና ኢትዮጵያ ባሏቸው የጋራ ጥቅሞችና ስጋቶች ላይ ከመንግስቱ ባለስልጣናት ጋር እንደሚመክሩ የውጭ ጉዳይ መስሪያ ቤቱ ባወጣው አጭር ዘገባ ጠቁሟል።
በስተመጨረሻም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ በዩናይትድ ስቴትስ የሶስት ቀናት ሙሉ መንግስታዊ ጉብኝት ለማድረግ ዛሬ ዋሽንግተን ዲሲ ይገባሉ ተብሎ ይጠበቃል። ማክሮ አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግስት ቡድን ሽንፈት በኋላም ቢሆን ሶሪያ ውስጥ እንዲሰነብቱ ፕሬዚዳንት ትራምፕን ለማሳመንና የአውሮፓ ህብረትን ከአሉሚኒየምና ከብረት ታሪፋቸው ውጭ እንዲያደርጉም ለመማለድ እንደሚጥሩ ታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ከንግግርና ቃል ከመግባት ባለፈ ተግባራዊ ስራ እያከናወኑ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ባደረጉት ጉብኝት አስታወቁ። ጠቅላይ ሚኒስትሩ ከባህር ዳርና ከጎንደር ከተማዎች ነዋሪዎች ተወካዮች ጋር ባደረጉት ውይይት ከወልቃይት የአማራ ማንነት ጋር በተያያዘ ለተነሱ ጥያቄዎች መልስ ሰጥተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በተከታታይ ቀናት ከጎንደርና ከባህር ዳር ከተማ ነዋሪዎች ተወካዮች ጋር ያደረጉት ውይይት በርከት ያሉ ጥያቄዎች የተነሱበት ነው። ጠቅላይ ሚኒስትሩ የተናገሩትን የገቡትን ቃል ወደ ተግባር እንዲለውጡ ያሳሰቡ ጥያቄዎችም ነበሩ። በባህር ዳር ውይይት ላይ አስተያየት የሰጡት የምዕራብ ጎጃም አገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው።
በእነዚህ ባጭር ጊዜ የሹመት ሳምንታትም ዳር እስከ ዳር ካህን ነኝና ወድማም ያውቃል ቢባል ቀላጭ እንዲሉ እንደ ካህንነቴ ብዙ ስለምሰማ ተደናቂነትን አትርፈዋል። በዚህ እግዚአብሔር እናመሰግነው። አደራ የምለው ክብርነትዎትን መናገር ቀላል ማድረግ ግን ከባድ። ማውራት ይቻላል። በአንድ ቀን ሀገርን መገንባት ማልማት ይቻላል በወሬ ደረጃ። መስራት ግን ፈታኝ። ፈታኝ የሚያደርገው ውስብስብ የሆነ በተለያየ መልኩ የሚቀርበው ጣጣ ነው። ስለዚህ ይህንን ችግር ለመናድ ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው የሚያስተላልፏቸው ቃላቶች እንደው ዘወትር እንደ መስተዋት ልበል እንደ ግል ማስተዋሻ ከፊትዎት ላይ ሰፍረው ምን ተናግሬ ነበረ፣ የቱን ሰራሁት፣ የትኛው ይቀራኛል የሚል የዘወትር ተግባር እንዲኖርዎት በቤተ ክርስቲያን ስም በታላቅ ትህትና እገልጽልዎታለሁ። ምክንያቱም ይህንን እድል ያገኘሁት ዛሬ ስለሆነ ነገ ብቻዋን ስለማላገኘት አሁኑኑ ልናገር ብዬ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ አስተያየትና ጥያቄ የሰጡት ምላሽ እሳቸውንና መንግስታቸውን አስመልክቶ በተለያየ አቅጣጫ እየተባለ ያለውን እንደሚረዱ ያመለከቱበት ነው። በአዲስ አበባው ሚሊኒየም አዳራሽ ንግግር ባደረጉበት ወቅት ህብረተሰቡ በእርሳቸው አስተዳደር ላይ ተስፋ መሰነቁን እንደሚያውቁ ጠቁመው ነበር። በባህር ዳር ውስጥ በሰባ ላይ ለተገኙት የኚህ የሃይማኖት መሪና የሌሎችም ተሳታፊዎች ጥያቄ ምላሽ የሰጡት ደግሞ ንግግሮቻቸው ገና ወደ ተግባር እንዳልተቀየሩ የሚያስቡ ወገኖች መኖራቸውን ጠንቅቀው እንደሚያውቁ በመግለጽና ያ ትክክል አለመሆኑን በማብራራት ነው።
ለእናንተ አጠናመልሰው እንደዛ ቢሆን ስላሉ በመንገድ እንዲሰሙ ይህ መንግስት ንግግር አሳምሮ ወሬ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ እየጻፍን፣ ጠዋት ደግሞ በጣም ብዙ ተግባር እየፈጸም ነው። ለምሳሌ ለአባ መልስ እንዲሆን የሃይማኖት መሪዎች ታስረዋል። ባለፈው ዘመን ስትጮህ የነበሩትን ፈተናል። ተግባር ነው ይሄ፣ ተግባር ነው ይሄ። ቁጭ ብሎ በቲቪ እንደሚሰማው ቀላል ተግባር ነው። ቁጭ ብላችሁ በምስሙ ሊቀል ይችላል፣ ግን ተግባር እንዴት መጣ የሰሩት ያውቁታል። ልማት ድርጅቶች አካባቢ ችግር አለ ምናምን አለ ሲባል ከርሞ ለማስተካከል የተወሰደው እርምጃ ተግባር ነው። ተግባር እንዴት አይነት መራራ ተግባር ያለፉበት ያውቁታል። እና እንደው ዝም ብሎ የመጣውን ሁሉ እያራከስን የመጣው የተደረገውን ሁሉ እያወዳደቅን ለመሄድ የምናስብ ከሆነ ያው በየተራ ቅድም አባ እንዳሉት ኦርቶዶክስን ማራከስ ወይም ማዋደቅ፣ ስርን መርሳት፣ መሰረትን መርሳት እንዳሉት እኔ ግድን ሳራከስ እሱ እኔን ሲያራከስ ረክሰን እንቀራለን እንጂ የሚከብር የለም። እዛ ውስጥ የሚከብር የለም። ሲሆን ሲሆን መደጋገፍ ያስፈልጋል። እና ሁሉም ነገር ደግሞ እየወጣን ነው። ዛሬ ይሄን ያደረግን ዛሬ ይሄን ያደረግን እንድንል አታስቡ። ልማዱም የለም ጊዜ ይፈልጋል። እሱ አቅም በፈቀደ መጠን ባለን ጊዜ ሁሉ የኢትዮጵያውያንን ፍላጎት በልማትን በሰላምን በዲሞክራሲን ለማምጣት እንደምን ተጋግር ከቻላችሁ እመኑ።
የተለያዩ የህብረተሰብ ክፍሎችና በተለያዩ ጎራዎች የተሰለፉ ኢትዮጵያውያን አዲሱ ጠቅላይ ሚኒስትር ለውጥ እንደሚያመጡ ያደረባቸውን ተስፋ በተለያየ መንገድ እየገለጹ ይገኛሉ። ይህ ደግሞ እያንዳንዱ እንቅስቃሴያቸው በትኩረት እንዲጤን እርሳቸው አገሪቱን መምራት ከጀመሩ በኋላ ያጋጠሙ ችግሮች ሳይቀሩ በቅርበት እንዲቆጠሩ ምክንያት ሆኗል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት አዲሱ ጠቅላይ ሚኒስትር ከመጡ በኋላ የተገደሉና የታሰሩ ሰዎችን ቁጥር መመዝገብ የጀመሩም አልጠፉም።
የአስቸኳይ ጊዜ አዋጁ ግን ነገም ተነጎዳ ጠቅላይ ሚኒስትሩና ህዝቡን ሊያጋጩ የሚችል አንዳንድ እኮ የሶሻል ሚዲያ የሚችል ጉዳይ ነው። አንዳንድ የሶሻል ሚዲያዎች እኮ መቁጠር ጀምሯል። አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ፣ አንድ፣ ሁለት፣ ሶስት እያሉ መቁጠር ጀምሯል። በተለይ ሀረር ላይ ለምሳሌ ሶስት ወታደሮች አንድ እርጉዝ ሴት መግደላቸው ትናንትም ከሀረር የመጡ ሰዎችን አጋጥሞኝ ነበር። ያደናግጣል፣ ይዘገንናል።
ሀረርጌ ውስጥ ማለት ነው።
ሀረርጌ ውስጥ አሁን እንደዛ ሲደረግ ማለት ነው።
ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚሰጧቸው አስተያየቶችም በዚያው መጠን በቅርበት እየተጤኑ ይመስላል። የወልቃይትን ጉዳይ አስመልክቶ በቅርቡ መቀሌ ላይ ሰጡት የተባለው አስተያየት ከፍተኛ ትኩረት መሳቡና ቅሬታ ማስከተሉ የዚህ ማሳያ ሊሆን ይችላል። በጎንደሩ ጎሃ ሆቴል ከከተማ ነዋሪዎች ጋር በነበራቸው ውይይት ይህንን ቅሬታ ለጠቅላይ ሚኒስትሩ ከገለጹት አንዱ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ናቸው።
ክቡር ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ሂደው የሰጡት ሐሳብ መዘርዘር አልፈልግም። ህሊናው ያውቀዋል፣ አእምሮ ያውቀዋል፣ ያዳምጠው ህዝባችንና ዓለም ያውቀዋል። ለዚህ ምላሽ እሶ ይሰጡበታል። ግን በጣም አዝነናል፣ በጣም ተጎድተናል፣ አልቅሰናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢባል አሁን ነው።
ጠቅላይ ሚኒስትር አብይ አህመድ ለዚህ ጥያቄ ምላሽ የሰጡትም የጎንደር ህዝብ እንዳኮረፈኝ ተነግሮኛል በማለት ጭምር ነው።
ስለዚህ የወልቃይትን ጉዳይ ማየት ያለብን ኮሚቴውም እንዳይሰጋ ህዝቡም እንዳይሰጋ፣ ለአማራ ህዝብ የተለየ ጥያቄ መሆን የለበትም። ህገ መንግስቱ እንደዚህ አይነት ጥያቄዎች ለማስተናገድ በቂ አቅም ስላለው በህግ አግባብ የሚታይና የሚመለስ እንደሆነ አስባችሁ ሁሉም ነገር በሰላማዊ መንገድ በንግግር ሊፈታ እንደሚችል አምናችሁ በሰላም መንፈስ መነጋገር አለብን። ትግራይ ላይ ሄደህ ወልቃይት ስላልክ ጎንደር ህዝብ አኩርፏል ብትሄድ ይቀየምሃል ብለውኝ ነበር። እንኳን መቀየም ይቆነጥጠኛል እንጂ ጎንደር ህዝብ ይቀየማል ብዬ አልቀርም ብዬ ነው የመጣሁት።
ጠቅላይ ሚኒስትሩ ለጎንደር ከተማ ነዋሪዎች የሰጡትን ምላሽ በቴሌቪዥን የተከታተሉ አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ምላሹ እንደገና እንዲጤን አሳስበዋል።
የወልቃይት ማንነት ጉዳይ እንደ በህግ አግባብ ይፈታል ሲሉ ትናንትና በቲቪ የተከታተልኩት አለ። ጎንደር ላይም ተጠይቆ ጥያቄው ተነስቶ ይሄ ለብዙ ኢትዮጵያዊ ህዝብ፣ አማራ ክልል ህዝብ የተዋጠለት አይመስለኝም። እንደኔ ክቡር ጠቅላይ ሚኒስትር ሊያሰምሩበት ይገባል።
በዚሁ በአማራ ክልል ያለውን የማንነት ጥያቄ ከወልቃይትም ሰፋ አድርገው ያብራሩ ነበሩ።
በዚህ 25 ዓመት ውስጥ በ1983 ይሄ ህዝብ ወካይ በማጣቱ የአማራ ህዝብ የሚወክል ባለመኑ በ1984 በነበረው የክልል አከላለል ስነ ስርዓት በገፍና ይህ ህገ መንግስታዊ በሆነ መንገድ በኃይል የአማራ ታሪካዊ ርስቶችና ለም መሬቶች እንዲነጠቁ ተደርገዋል። መውሰድ እንችላለን። ወልቃይት፣ ሁመራ፣ ጠገዴ፣ ጠለምት በሁሉ ክፍለ ሀገር ውስጥ የነበሩ ሰፊ ለም መሬቶች የራያና ያዘጎ የኮር መሬቶች ጥንታዊና ታሪካዊ የአማራ ግዛቶች ናቸው። ታሪክ ማንበብ፣ ታሪክ ማገላበጥ እንችላለን። ስለዚህ አሁንም ይህ ህዝብ እንደ ህዝብ ይቀጥል ከተባለ ይቺ ሀገር እንደ ሀገር ትቀጥል ከተባለች የአማራ ህዝብ ማንነቱ መከበር አለበት። የአማራ ታሪካዊ መሬቶች ወደ ህዝቡ መመለስ አለበት። ከዚህ በመቀጠል የማነሳው አማራንን በማለታቸው ብቻ፣ ፍትህ በመጠየቃቸው ብቻ፣ ዴሞክራሲ በመጠየቃቸው ብቻ፣ አማራ ስለሆኑ ብቻ ወንጀለኛ ሆኖ በየሀገሪቱ እስር ቤት፣ በጎንደር፣ በባህር ዳር፣ በብር ሸለቆ፣ በሸዋሮቢት፣ በቃሊቲ የሚገኙ ምርጥ የአማራ ልጆች በአስቸኳይ መለቀቅ አለባቸው።
በተለይ ከወልቃይት ጋር በተያያዘ በተነሳው ጥያቄ ላይ አስተያየት የሰጡት ጠቅላይ ሚኒስትሩ ምላሽ የሚያገኘው በሕግና በሕገ መንግስቱ መሰረት ነው ብለዋል።
ሕገ መንግስቱ በቂ መስፈርት አስቀምጧል። አሁንም በሕግና በሕግ ብቻ ይመለሳል። እንደው በየሄድንበት እያወጅን የምንከለክለው የምንሰጠው ተደርጎ ባይወሰድ፣ ሕግ አለ፣ ስርዓት አለ። ሕግ እንዳይጣስ፣ ሰዎች እንዳይከሳከሉ፣ ፍላጎቶቻቸው በረብሽ ደም በመቃባት ሳይሆን በሰላማዊ መንገድ እንዲያነሱ፣ መንግስትም ትኩረት ሰጥቶ እንዲያደምጣቸው፣ በህግ ምላሽ እንዲያገኙ የሚል ምክር ጠቃሚ ምክር። ከዛ የዘለለው ግን በአንድ ጀንበር እንደሚሆን ባይታሰብ፣ ትናንት ጎንደር የመለስኩት ነው መልሱ ማለት ነው። ስላነሳችሁ ላለማለፍ ነው እንጂ መመለስ አልነበረብኝም። መልሱ የትኛውም ሰው ይሁን፣ ኦሮሚያ ያለው አማራ የሚሆን፣ ትግራይ ያለው አማራ የሚሆን፣ ሶማሌ ክልል በጣም ብዙ አማሮች አሉ ነገራችን ላይ፣ እዛም ያሉ አማሮች ይሁኑ እዚህም ያሉ ኦሮሞዎች እንደሆኑ አብረው ነው ሲችሉ አብረው እንዲችሉ አይሆንልንም ደግሞ ማንነት አለን ካሉ ጥያቄያቸውን በህግ አግባብ እየጠየቁ ምላሽ እንዲያገኙ። የእናንተ ሀሳብና ምክር መሆን ያለበት ህጉ በተጻፈው ልክ የሰዎችን ፍላጎትና ጥያቄ እንዲያስተናግድ ክትትል ይደረግበት ማለት ያለባችሁ። በዛ አግባብ ካልሄድ ብዙ ጥያቄ ያለ
የጎንደርና የባህር ዳር ከተማ ነዋሪዎች ተወካዮች ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በተለይ ከልማትና ከመልካም አስተዳደር ጋር የተያያዙትን ጨምሮ ሌሎች በርካታ ጥያቄዎችን አንስተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻዎች አንዷ የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ሐዋሳ መሆኗን ምንጮች ለአሜሪካ ድምጽ ገልጸዋል። ይህ የደቡብ ኢትዮጵያ ጉብኝት ታዲያ የንጹሃን ህይወት በጠፋበትና በሺዎች በተፈናቀሉበት ግጭት ማግስት የሚካሄድ ነው። በደቡቡ ጌዲዮ ዞንና በኦሮሚያው ምዕራብ ጉጂ ዞን መካከል የተፈጠረው ግጭት መቋጫ አላገኘም። እናም ነገ ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በብሔራዊ ቤተ መንግስት በሚካሄደው የመስጋናና የሽኝት ስነ ስርዓት ላይ የሚገኙት ዶክተር አብይ አህመድ ለሌላ ወሳኝ ጉዞ ዝግጅት የሚጀምሩት ወዲያውኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sorarang Gabina VOA.
Shiring Gabina.
Belasangkul. Degabina. Belasangkul.
የምትከታተሉት ጋቢና VOA ነው። ስርጭታችንን በ1431 መካከለኛ ሞገድ ታገኛላችሁ። ሙዚቃን ጋብዛችሁ
قبل حارق وخصقا تتقن قبل حارق مستقيم تغير البلع شماتي قبل حارق وتقيم تهتم ماري ألا كم زفلتا زي بعضس روحي انت ما يكونو نعطيك فوقي لعن ما يتقروي نزفري بالقوز ما تخلو يسأل من خبري دعلو بالقوز ما تخلو يسأل من خبري دعلو ووو
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በዛሬው ዕለት በአምቦ ከተማ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ በተቃውሞ ሰልፍ መጠየቃቸውን ለአሜሪካ ድምጽ ገልጸዋል። ሰልፉ በሰላማዊ መንገድ መጠናቀቁን ገልጸው የከተማው አስተዳደር ጥያቄውን ለሚመለከተው አካል እንደሚያስተላልፉላቸው እንደነገሯቸውም ተናግረዋል። ጽዮን ግርማ ሁለት የአምቦ ከተማ ወጣቶችን ስለ ሁኔታው አነጋግራለች።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ሁለተኛ የጉብኝት ከተማቸው አድርገዋት በነበሩት አምቦ ከተማ የታሰሩ ጓደኞቻቸው እንዲፈቱ የጠየቁ ተማሪዎች ዛሬ አደባባይ ወጥተው እንደነበር ያነጋገርናቸው ሁለት ወጣቶች ገልጸዋል። አምቦ ከተማ ከገባ አንድ ዓመት የሆነውና ስሙ እንዳይጠቀስ የጠየቀ የአምቦ ዩኒቨርሲቲ ተማሪ መሆኑን የገለጸልኝ ወጣት የተማሪዎቹ ጥያቄ የታሰሩ ይፈቱና አስቸኳይ ጊዜ አዋጁ ይነሳ የሚል ነበር ብሏል። ማምሻውን በስልክ አነጋግሬው ነበር።
ተቃውሞ የነበረው ዛሬ ሁለተኛ ደረጃ ትምህርት ቤትና ሪፓራቶሪ ላይ ነበር። ሰናዶ
ትምህርት ቤቱ ውስጥ ነው የነበረው ወይስ ከትምህርት ቤቱ ውጪ ነበር?
ትምህርት ቤት ውስጥ ነበር የጀመረው። ያው ወደ ውጪ ወጥቶ ነው ተቃውሞ እያሰሙ የነበሩት መንገድ ላይ።
ስንት ሰዓት ላይ ነው ትምህርት ቤት ውስጥ የተጀመረው?
ጠዋት ነበር ትምህርት ቤት ውስጥ ተሰብስቦ ከዛ ውስጥ ወጥቶ ነው አንድ ላይ ከግቢ ውስጥ እንደዛ የጀመሩት ማለት ነው። ከሁለት ሰዓት በኋላ
ከስንት ትምህርት ቤት?
ሶስት ትምህርት ቤት።
ከዛ በኋላ ወዴት ሄዱ?
ያው እንደዛ ከትምህርት ቤት እንደወጡ ወደ አስፋልቱ ከተማው ነበር የወጡት እና አስፋልቱ ላይ ተቃውሟቸውን እያሰሙ ነበር።
ምንድን ነው ሲያሰሙ የነበረው ተቃውሞ?
ተቃውሞውን ሲያሰሙ የነበሩት አንደኛው ኮማንድ ፖስቱ ይነሳልን፣ ያለ አግባብ የታሰሩ ልጆችም ኮማንድ ፖስት ስም የታሰሩ ልጆችም ይፈቱልን፣ ደግሞ አሁንም ሌላውን እየፈታችሁ ሌላውን እየደበቃችሁ ታስሩት፣ ድራማ ይቁም የሚል ነገር ነው።
መፈክር ይዘው ነበር።
አዎ። እና ከስር እየተቀባበሉ መንግስት አሁን የሄደ አገሪቷን መጎብኘቱን ትቶ ወደ ስራው ገብቶ ስራውን ይስራልን፣ በሞያሌ ላይ በፍንዳታ ምክንያት የኦሮሞ ህዝብ እየሞተ ያለውንም እንትንም ሁሉንም አንድ ላይ እያሰሙ ድምጽ እየተቃወሙ ነበር።
ተማሪዎቹን የተቀላቀላቸው ሌላ አካል አለ? የከተማው ነዋሪ አለ ወይስ ተማሪዎቹ ብቻ ነበሩ? ለምን ያህልስ ቆየ ይህንን ተቃውሞ እያሰሙ?
ያው ተማሪዎቹ ከግቢው ወጥቶ ስለነበር ከተማ ላይ ሙሉ ህዝቡም ከነሱ ጋር ስለሚቆም ያው አንድ ላይ እያሰሙ ነው ማለት ይቻላል።
ለምን ያህል ሰዓት ቆየ?
ቢያንስ ሁለት ሰዓት ከምናምን ሲሆን ወጥቶ እስከ አራት ሰዓት ምናምን እንዲሁ ነበረ ከተማ ውስጥ ማለት ነው።
በኮማንድ ፖስት ስር ነው ያለው አገሪቱ እና እንደዚህ አይነት ተቃውሞ ደግሞ ኮማንድ ፖስቱ ይከለክላል። እዛ በቆዩበት ሰዓት የከለከላቸው ወይም እንዲፈተኑ ያደረጋቸው አካል አለ?
የለም በዚያን ሰዓት። እና እንደሰማ ነው ደግሞ ያው እነሱ ተቃውሞ ሲጀምሩ ከተማ ውስጥ የነበሩ ወታደሮችን ወደ ሰንቀሌ እንዳሸሿቸውና እነሱ ለብዛ እንደወሰዷቸውን የሰማ ነው።
በምን ተበተኑ ተማሪዎቹ?
መጨረሻ ላይ ተቃውሞ ሙሉ ለሙሉ አሰምቶ ከአሁን በኋላ በኮማንድ ፖስት ሰበብ ምናምን የታሰሩ እዚህ የአምቦ ልጆችም አሉ እና እነሱ ተምሮ ሁሉን ድረስ ክላስ አንገባም ብሎ ነበር የተበተኑት በዛን ሰዓት።
ስለዚህ አሁን በርዷል?
አሁን ምንም የለም።
ምንም የእንቅስቃሴም አልነበረም? የጸጥታም ችግር አልነበረም?
ምንም አልነበረም። በቃ መጨረሻ ላይ ወደ መጨረሻ አካባቢ የኦሮሚያ ፖሊስ አድማ በታኝ መጣም እና ወዲያውኑ እዛው ከተማውን እንዲሁ ዞር ዞር ብሎ በእግር ምናምን መቆጣጠር ጀመሩ እንጂ ምንም የጸጥታ ኃይል ምናምን አልነበሩም እዛ ጋር።
ይሄንን ነገር የቀሰቀሰ ያስተባበረ ልጆቹ ተማሪዎቹ እንዲወጡ ያደረገ አካል አለ ወይም የተጠራ ተቃውሞ?
ኧረ እነሱን ህዝቡ ተማሪው ለራሱ ተቃውሞ ነው እንጂ የወጣው እነሱን እንትን የሚያደርግ እንትን የለም። በኋላ
አንድ ሌላ ወጣት የከተማ ነዋሪም አነጋግሬ ነበር።
በጠዋቱ ወደ አንድ ሰዓት ተኩል ምናምን አካባቢ ነው የጠዋት ተማሪዎቹ የሚገቡበት ሰዓት ማለት ነው። እና ሁሉም ትምህርት ቤቶች ነበሩ ወይም ተቃውሞ ያነሱት ማለት ነው። እና ሁሉም ተማሪ ኤሌመንተሪ አልቀረም፣ ሁለተኛ ደረጃ ፕሪፓራቶሪም አልቀረም። በሙሉ አንድ ላይ ተሰብስቦ ነበር ይህን ነገር የተደረገው።
የት ነው ያደረጉት?
ይሄ ሀይ ስኩሎቹ ላይ ነበረ ከዋናው ፕሪፓራቶሪ የመጡት። ሌሎች ኤሌመንተሪዎችም ነበሩ። ብዙ ዘጠነኛ አስረኛ ክፍል ብዙ ሀይ ስኩሎች አሉ አምቦ ውስጥ። እና በግን ሁኔታው ቀድሞ ነበረ የነገር ተሰራበት እና ብዙ ከአሁን ዘጠነኛ ከአስረኛ ከሀያ በላይ የሚሆኑ ተማሪዎች ብቻ የታሰሩበት ሁኔታ ነው ያለው አምቦ ከተማ ውስጥ ማለት ነው። ማለት መማሩ ቢያንስ አስራ ሁለተኛ ክፍል የሚወልዱ ማለት ነው። እና ከትምህርት ቤት ወጥተው አንድ ሰዓት ተኩል ላይ ቀጥታ ወደ ዞን ፖሊስ እና ወደ አስተዳደሩ ነው ወደ ዞን አስተዳደር ነው የሄዱት ተማሪዎቹ ማለት ነው። በሰላማዊ ሰልፍ ወጥቶ ነው እዛ ሄዶ ጥያቄያቸውን አቅርቦ ይህን ጥያቄያችን በተገቢውና በጊዜ የማመለሱልን ከሆነ ምናምን ብሎ ነው።
ምንድን ነው ያቀረቡት ጥያቄ?
ጥያቄዎቹ ብዙ ናቸው። መጀመሪያ ተማሪዎቻችን፣ የእኛ ጓደኞች፣ የክላስ ተማሪዎቻችን ይፈቱልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጀማሪ የሱሩ ሁኔታ ላይ ሁሉም ኦሮሞ የታሰሩ ኦሮሞ እስረኞች ፖለቲካ እስረኞች ይፈቱልን ነው። ግድያ ይቁም፣ ሙያሌ ላይ እየተደረገ ያለው ጭፍጨፋ ይቁም እየተባለ ነው። የሁሉ ጥያቄ ነው ያቀረቡት ማለት ነው ተማሪዎቹ።
ጥያቄያቸውን ያቀረቡት ጽፈው ነው ወይስ በቃል በተቃውሞ ድምጻቸውን ያሰሙት? በምንድን ነው?
ጽፈው ሳይሆን ተማሪዎቹ ሆን ብሎ ነው በተደራጀ ሁኔታ ነው የነገር ተደረገው። ቀጥታ ዞን ፖሊስ ነው የሄዱት። ይህን ጥያቄያችን ትቀበላላችሁ ወይስ አትቀበሉም በማለት ነው ቀጥታ የጠየቁት ማለት ነው። የዞን አስተዳደር ኮማንደሮቹ ነበሩ፣ የዞን ኮማንደሮች ማለት ነው ፖሊሶቹ። እና ጥያቄ ነው ሁሉ ወደ 8-7 ምን አሁን የነገርኩሽን ጥያቄ ጠይቆ እነሱም ወደ የምመለከተው አካላት እናሳልሳለን ምናምን ብሎ ነው ተማሪዎቹ መልስ ሰጡትና ከዛ ተማሪዎቹም በአጭር ጊዜ እንጠብቃለን ብሎ ነው ተማሪዎቹና የከተማ አስተዳደሮቹ ተለያዩት ማለት ነው። በአጋጣሚ የመጣ አይደለም ማለት ሆን ብሎ የሰሩበት የተቀናጀ ጥያቄ ነው ይሄ ነገር ማለት ነው። አንዱ የተማሪ አንዱ የምታሰርበት ምክንያት የለም። ዲሞክራሲ ከተባለ ሁሉም አብሮ የሚማር ሁሉም አብሮ ወጥቶ በሰላም ይግባ ነው። በሰላም ሀገር ላይ ኮማንድ ፖስት አውጆ ምንም ዜጋው ፈራረብት ምክንያት የለም በማለት ነው የኛው ነገር ተነግረው ማለት ነው።
ተማሪዎቹ የተደራጁ የታሰበበትና የተቀናጀ ነው እያልክ ነው? ማን ነው ያሰበበት? ማን ያቀናጀው? እንዴትስ ነው የተቀናጀው
ስልሽ አሁን ይሄ ነገር ማለት ነው። አሁን ብዙ ተማሪዎች አሉ፣ እነ ብልሱማ እነ ብዙ አሁን በእጅ ያላስኩም ስማችሁ እነ አልሳን ፍቃዱ የሚባሉ የክላስ ተማሪዎቹ በሙሉ ማለት ነው ልንገርሽ። እና ይሄ ነገር ይሰማዋል ለተማሪ የተቀናጀ ስልሽ እንጠይቀው፣ ለወንድሞቻችን ለክላስ ሜት ተማሪዎቻችን እንጠይቅ፣ መፍትያቸው እንጠይቅ። ለምንድነው ተብያለ ምክንያት ለምንድነው ጠይቅ የታሰሩት በምል ነው ተቀናጀ ስልሽ ማለት ነው። ወተን እንጠይቃቸው ያሰሩት እነኚህ ስለሆነ ለምንድን ነው ያሰሩት ብለን እንጠይቅ በማለት ተማሪዎቹ የጠየቁት ማለት ነው። ወጥቶ
አሁን የጠራሃቸው ልጆች የታሰሩ ተማሪዎች ናቸው ማለት ነው?
ተማሪዎች ናቸው። አዎ ተማሪዎች ናቸው። የከተማ ነዋሪዎቹም አሉ፣ ወጣቶቹም ባሉ ወጣቶቹም ማለት ነው። እነሱ ወጣት የተባለ ነገር በአይን ማየት አይፈልጉም። ወጣ የከተማ ነዋሪዎቹም አሉ የታሰሩት በአምቦ ውስጥ ብቻ ማለት ነው። በአሁኑ በመጠቆም አሉ የድሮ ፖለቲክ ሚኒስትሮችን ተይና እነ በአሁኑ ብቻ የታሰሩ ነፍስ ናቸው። ተማሪዎቹም የከተማ ወጣቶቹም አሉ ያለምንም ምክንያት ማለት ነው።
ለምን ያህል ሰዓት ቆየ ተቃውሞው?
1:30 ጀምሮ እስከ 4:00 ነው ተጠናቀቀው። ከዛ ተማሪዎቹ በሰላማዊ መንገድ ነው ጥያቄያቸውን ጠይቀው በአጭር ጊዜ ውስጥ መልስ እንፈልጋለን ብሎ ነው በሰላማዊ መንገድ የተላለፈው ማለት ለጊዜው ከ1:00 እስከ 4:00 መሀል መንገዱ ላይ ተዘግቶ ነበር። እንቅስቃሴ ምን አልነበረም። በዚህ ሁኔታ ነው የተጠናቀቀው ማለት ነው። ማንም መኪናም አልተንቀሳቀሰም ከ1:30 እስከ 4:00 ማለት ጥያቄያቸውን በደንብ ጠይቆ በአግባቡ ሰላማዊ በሆነ መንገድ ማለት ነው።
የኦሮሚያ ክልል የኮሚኒኬሽን ጉዳዮችም ሆነ የአምቦ ከተማ አስተዳደር ኃላፊዎችን በጉዳዩ ላይ ምላሽ እንዲሰጡን በስልክ አግኝተን ለማነጋገር ከፍተኛ ጥረት አድርገን ስልኮቻቸው ስለማይነሱ አልተሳካልንም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰቱትን አጠቃላይ ችግሮች ለመፍታት ጊዜ እንደሚያስፈልግ በተለያዩ መድረኮች ላይ ከሕዝብ ጋር ባደረጉት ውይይት ሲናገሩ እየተሰሙ ነው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የአሜሪካ ድምጽ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2:00 ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይልሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2:00 እስከ 2:30 በፌስቡክ ቀጥታ ስርጭትም ጭምር አት ቪኦኤ አማሃሪክ ላይ እንገኛለን። ዝግጅቶቻችን በድጋሚ ለማድመጥ በሳተላይት ከምሽቱ 12:00 እስከ 12:30 እንዲሁም ከ1:00 እስከ 1:30 ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኑ እንወያይ፣ እንመካከር፣ እንማማር። አብረን ካድማስ እንሻገር። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻቸውን እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም በፌስቡክም አስተያየቶቻቸውን ስጡን።
ስናስተናግዳቸው ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ፕሮግራማችንን ከመራልን ከሞክቢል ያበሮ ጋር በመሆን ነው። መልካም ምሽት።
መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካቲ